የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንኳን ለብርሃነ መስቀሉ አደረሳችሁ።
ለሚያደርጉት ነገር በሙሉ ተጠያቂ እንዲሆኑ በዘፈነ ፈቃድ ስቴት ዲፓርትመንት ሆነ ፔንታጎንም ሆነ ሰበብ እየሰጡ የኢትዮጵያ መንግስት ለደግፍ የሚሉበት ነገር መጀመሪያ ከረቀቀው ከሚጸድቀው ህግ ጋር ያወዳደሩ ያንን ፖሊሲ አክት ማድረግ ይችሉ አይችሉ እንደሆነ በአገሪቷ ህግ ፈቃድ መሰረት እንዲሰሩ የሚያስገድድ ነው።
በኮሎራዶ ሴንት ሉዊስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዲያቆን ዮሴፍ ተፈሪ ናቸው። በኢትዮጵያ የሰብአዊ መብቶች እንዲከበሩ የሚጠይቀውንና ለዩናይት ስቴትስ ምክር ቤት የቀረበውን ኤችአር 128 በመባል የሚታወቀውን ረቂቅ ህግ አስመልክቶ ከተናገሩት የተወሰደ ነው። የዘገባው ሙሉ ዝርዝር በዕለቱ አብይ ርዕስ ይቀርባል።
ኢትዮጵያውያን ስደተኞች በኬንያ የካሎበይ የስደተኞች መጠለያ በመጽሔቱ ክፍለ ጊዜ ከሚሰሙ ውስጥ አንዱ ይሆናል። ሌሎችም የዓለም ዜና የተካተቱበት ቅንብር አለን።
አሁን በርከት ያሉ ዘገባዎችና ቅንብሮችን ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አስተናጋጆች አሉላ ከበደና
አዲሱ አበበ፣ ቀናባሪያችን ንጉሶ ታምሬ፣ የስርጭት መሐንዲሱም አብሮ ይገኛል። በቅድሚያ የሰዓቱን ዜና እናሰማ። አልሻባብ ሶማሊያ ውስጥ እያስገደደ አባላትን መመልመል ይዟል። ይህም ደቡባዊ ምዕራብ ሶማሊያ ቤይ እና ባኩል ክልሎች ላይ መሆኑ በባለሥልጣናት ተገልጧል። በሁለቱም ክልሎች የበላይነት ያለው ይኸው ቡድን ለነዋሪዎቹ ባስተላለፈው ማስጠንቀቂያ ልጆቻቸው ለአባልነት መመዝገባቸውን ማረጋገጥ አለባቸው ማለቱን የቤይ ክልል ገዢ የሆኑ አሊ ዋርዲ ሂር ዳዎይ ገልጠዋል። ዳዎይ ለቪኦኤ ሶማሊኛ ቋንቋ አገልግሎት በሰጡት ቃል የቡድኑ መሪዎች ከጎሳ ባለሥልጣናት ጋር ስብሰባ አድርገው ለአባላት የሚያስፈልጓቸውን እጩዎች የሚመርጡባቸውን መስፈርቶች ማስረዳታቸው ተገልጧል። ዳዮን እንደገለጡት ቤተሰቦችና ልጆቻቸው አካባቢውን ርቀው ትላልቅ ወደሆኑ መንደሮች የተሰደዱ ሲሆን እነዚህም እንደ ባይዶዋ፣ ዲንሶር እና ባርዳሌ የተባሉትን ያጠቃልላል። አብድሸኩር ዩኩር ኢብራሂም ባይዶዋ የሚኖሩ የክልሉ የምክር ቤት አባል ናቸው። ለቪኦኤ በሰጡት ቃል እድሜያቸው በ9ና በ18 ዓመት ክልል የሆኑ ወጣቶች ባለፉት ጥቂት ቀናት ተሰደዋል ብለዋል።
ድርቅ፣ ጎርፍ፣ የሰብል አለመውጣትና የበጀት እጥረት ለዓመታት ያዳሸቋት ማላዊ በማገገም ላይ መሆኗን የአገሪቱ ፕሬዚዳንት ለአሜሪካ ድምፅ ገለጡ። ፕሬዚዳንት ፒተር ሙታሪካ እንደሚሉት አምና 2.7% እድገት የነበረው የአገራቸው ምጣኔ ሀብት ዘንድሮ በእጥፍ ገደማ ጠንክሮ 5% አስመዝግበዋል ነው የሚሉት። የዋጋ ግሽበት መጠኑም በሰባት ዓመታት ውስጥ ለመጀመሪያ ጊዜ ከ10% በታች ወርዷል። በዓለም አቀፍ የገንዘብ ድርጅት IMF ግምገማ መሰረት ከዓለም እጅግ ደሃ አገሮች አንዷ የሆነችው ማላዊ ከህዝቧ ግማሽ ያህሉም በድህነት፣ ሩቡ ደግሞ እጅግ በከፋ ድህነት ውስጥ ይኖራል። ለሁለት ዓመታት በድርቅ ተመታ፣ ከዚያም ከባድ ጎርፍ ያጥለቀለቃት ማላዊ እኩሌታው ህዝቧ ለምግብ እጥረት ተጋልጧል። መንግስታቸው ችግሩን ለመዋጋት የህዝቡ የንግድ ስራዎች ላይ እንዲሰማራ የቴክኒክ እውቀት መገብያ ኮሌጆች መገንባትና የውጭ መዋለ ንዋይን ለመሳብ የሚያስችሉ እርምጃዎች ላይ እንደሚያተኩሩም ፕሬዚዳንቱ ለአሜሪካ ድምፅ አመልክተዋል።
በዩናይትድ ስቴትስ ክፍለ ግዛት አላባማ በተካሄደ የህግ መወሰኛ ምክር ቤት ቅድመ ምርጫ ወግ አጥባቂ ሮይ ሙር የሪፐብሊካውያን ውክልና አግኝተዋል። በሀገሪቱ ምክር ቤት የፕሬዚዳንት ዶናልድ ትራምፕን አጀንዳ ያራመዳሉ ተብለው የፕሬዝዳንቱና የሌሎቹ የፓርቲ መሪዎች ድጋፍ የነበራቸው ሉተር ስትሬንጅ ተሸንፈዋል። የአላባማ ዋና ዳኛ የነበሩት ሙር የፍርድ ቤትን ትዕዛዝ ጥሰዋል ተብለው ሁለት ጊዜ ከክፍለ ግዛቱ ከፍተኛ ፍርድ ቤት እንዲነሱ ተደርገው ነበር። 10ቱ ቃላት በይፋ እንዲታይ ጥረት አድርገው አልተሳካላቸውም። የተመሳሳይ ጾታ ጋብቻን የሚቃወማሉ። በምረጡኝ ዘመቻቸው ወቅት ራሳቸውን ስር የሰደደውን የዋሽንግተን ዲሲ አሰራርን የሚቃወሙ አድርገው አቅርበዋል። ጠንካራ የሪፐብሊካውያን ድጋፍ ያላቸውን ስትሬንጅን ያሸነፉት በ55% ድምፅ ሲሆን ተሸናፊው 45% ድምፅ አግኝተዋል።
የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ዩኤስ ከታሊባን ጋር የምታደርገውን ውጊያ እንደማታቆም አስታወቁ። ሚኒስትሩ ይህን የገለጡት ዛሬ ረቡዕ ካቡል በገቡበት ወቅት ሲሆን አፍጋኒስታንን ለህምረት የለሽ ሽብርተኞች አሳልፈን አንሰጥም ማለታቸውም ተሰምቷል። ማቲስ በገቡ በሰዓታት ልዩነት ውስጥ ካቡል አውሮፕላን ማረፊያ በደረሰ የሮኬት ጥቃት 5 ሰዎች መቁሰላቸውም ተገልጧል። ጥቃቱ እያየለ በመጣ መጠን ኔቶ ማለትም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት እየጠነከረ ይሄዳል፣ እኛም ቃል ኪዳናችንን እንጠብቃለን ብለዋል የዩናይት ስቴትሱ መከላከያ ሚኒስትር። ለዩናይት ስቴትሱ ከፍተኛ ዲፕሎማት ካቡል ከእስያ አገሮች ጉብኝታቸው ሁለተኛይቱ መሆኗ ነው።
የዩናይትድ ስቴትስ የገንዘብ መስሪያ ቤት በ8 የሰሜን ኮሪያ ባንኮችና በ26 የባንክ ሹማምንቶች ላይ አዲስ እቀባ እንደሚጥል ዛሬ አስታወቀ። የገንዘብ ሚኒስቴር መስሪያ ቤቱ ዛሬ ያወጣው መግለጫ እንደሚለው እቀባው የአገሪቱን ቦሊስቲክ ሚሳይል ፕሮግራሞችና የኒውክሌር መሳሪያው ጋር ግንኙነት ያላቸው ዓለም አቀፍ ተቋማትን ኢላማ ያደረገ ነው። እርምጃው የኮሪያውን ባህረ ሰላጤ ሰላማዊ የማድረግ ግባችን እንዲመታ እንዲሁም ሰሜን ኮሪያ የበለጠ እንድትገለል ያደርጋል ብለዋል የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሙኒቺን። እቅባው የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ካሳለፈው ውሳኔም ጋር የሚጣጣም ነው ብለዋል። ቀደም ብሎ በያዝነው ወር መግቢያ ላይ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ፒዮንግያንግ የሃይድሮጂን ቦምብ ፍንዳታ ሙከራ ካደረገች በኋላ አዲስ የኢኮኖሚ እቅባ እንዳሳለፈባትም ይታወሳል።
በጦርነትና ብጥብጥ ለተዋጠችው ማዕከላዊ አፍሪካ ሪፐብሊክ ወደ ሰላም መሄጃው መንገድ አጥፍቶ አለመቀጣትን መዋጋት መሆኑን የማዕከላዊ አፍሪካ ሪፐብሊክ ፕሬዚዳንት አስታወቁ። ፕሬዚዳንት ፎስቲን አርካንጅ ቱዴራ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ባደረጉት በዚህ ንግግራቸው የሰላማቸው አቅጣጫ ሰዎች ለፈጸሙት አድራጎት ተጠያቂ እንዲሆኑ ማድረግ ነው ብለዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል።
ለሴንትራል አፍሪክ የቀና ዕጣ ፈንታ ለሰላሟና ለበጎዋ መደረግ ባለባቸው ጉዳዮች፣ መወሰድ ባለባቸው እርምጃዎች ላይ ፕሬዚደንቷ ፎስቲን ኦርካንጅ ቶዋዴራ ጥርጣሬ የላቸውም። ላለፉት 4 ዓመታት የ4000 ሰው ሕይወት የበላውን በመቶ ሺዎች መፈናቀል ምክንያት የሆነውን ብጥብጥ ያጫሩ ያቀጣጠሉና የመሩ ለፍርድ መቅረብ አለባቸው። ተጠያቂዎችም ቅጣታቸውን መቀበል አለባቸው። ይህ ነው በፕሬዚደንት ቶዋዴራ እምነት ሴንትራል አፍሪካን የሚያረጋጋ ሰላሟን የሚመልስ። ቀውሱ በአውሮፓውያኑ የዘመን አቆጣጠር በ2013 ዓ.ም የተቀጣጠለው አብዛኛቸው ሙስሊም የሆኑ ሴሌካ አማጽያን ዋና ከተማይቱን ባንጊን ይዘው ሥልጣን ሲቆጣጠሩና አብላጫቸው ክርስቲያን የሆኑት አንታይ ባላካ የሚባሉት ነፍጥ አንጋቾች የአጸፋ ጥቃት ማድረስ ሲጀምሩ ነበር። በሀገራቸው ውስጥ እጅግ የተንሰራፋው የሰብአዊ መብቶች ሁኔታ የመንግሥቱን ሥልጣን እጅግ ማዳከሙንና የፍርዱን ሂደት ነጻነትም አብዝቶ መጋፋቱን ፕሬዚደንት ቶዋዴራ ለሰብአዊ መብቶች ምክር ቤቱ አመልክተዋል። ቶዋዴራ ለምክር ቤቱ በስማ በለው ባሰሙት ንግግራቸው ያ የመንግሥታዊ ሥርዓት መጥፋትና የፍርድ ሂደት መታወክ ሰዎች ፍትሕን ከራሳቸው እጅ እንዲሹ ወደ ማድረግ ገፋቸው ብለዋል።
This situation is unacceptable and it cannot go on.
ይህ ሁኔታ ተቀባይነት የለውም፣ ሊቀጥልም አይችልም። የሕግ የበላይነትን በማስፈን ጸጥታን በማረጋገጥ የሰብአዊ መብቶችን መከበር በማበረታታት አጥፍቶ ያለመጠየቅ ወይም ከቅጣት ማምለጥን መዋጋት ወደ ተመሳሳይ ሁከት የማንገባበትን ዘላቂ ሰላም እጅግ ፈጣን በሆነ ሁኔታ ለመመለስ አስፈላጊው መፍትሄ መሆኑን የሀገሬ ሕዝብ አምኗል።
በሰላምና በፍትሕ መካከል አንዳች ተቃርኖ የለውም ብለዋል ፕሬዚደንት ቶዋዴራ። እንዲያውም ተደጋጋፊ ናቸው። አጥፍቶ አለመቀጣት በማዕከላዊ አፍሪካ ሪፐብሊክ ጨርሶ ቦታ የለውም። ከእንግዲህ ዜሮ መቻል፣ ዜሮ ትዕግሥት። የእንዲህ ዐይነቱ ስሜት ለዓመታት መንዘላዘልና ስር መስደድ አዳዲስ ጥፋቶችና ወንጀሎች እንዲቀፈቀፉና በሕዝብ ላይ እንዲነግሡ ምክንያት ሆኑ። በሴንትራል አፍሪክ ፕሬዚደንት ፎስቲን ኦርካንጅ ቶዋዴራ እምነት የእነዚያ ወንጀሎች ሰለባዎችና ተጎጂዎች አሉ ቶዋዴራ ፍትሕ ሊያገኙ ደግሞም ሊካሱ ይገባል።
እጅግ ጠንካራ በሆነ ተደራራቢ የውቅያኖስ ማዕበሎች ለተመታችውና የከበደ ጥፋት ለደረሰባት የካሪቢያኗ የዩናይት ስቴትስ ግዛት ፖርቶሪኮ ፌዴራሉ መንግስት የተፋጠነ እርዳታ አቅርቧል ሲሉ ፕሬዚዳንት ዶናልድ ትራምፕና የአስተዳደራቸው አባላት እየተናገሩ ነው።
በመጨረሻም የዛሬው የመስቀል በዓል በኤርትራም መከበሩን ከአስመራ ብርሃነ በረሀ ዘግቦልናል።
ታላቁ የመስቀል በዓል ዛሬ ነሐሴ 27 2017 በአስመራ በመስከረም አደባባይ በታላቅ ስነ ስርዓት ተከብሯል። በዓሉ ከአመት አመት ባህላዊና መንፈሳዊ ደረጃውን ጠብቆ እየተከበረ እንደሆነ ተሳታፊዎች ገልጠዋል። አቶ ገዛይ ነጋሽ የዛሬ አመት በዓል በተለየ መልኩ ሁሉንም ህብረተሰብ አሳተፈ መልኩ እየተካሄደ እንደሆነ ገልጠዋል። የዛሬ አመት የመስቀል በዓል ላይ ዲፕሎማሰኞች፣ በኤርትራ የተባበሩት መንግስታት ተወካዮች፣ የመንግስት ባለስልጣኖች፣ የእስልምናና የክርስትና የሃይማኖት መሪዎች ለአምስት ቀናት ጉብኝት ለማድረግ የመጡ 8 የዓለም ቤተ ክርስቲያን ልዑካን ተወካዮች እንዲሁም ከውጭ አገር የመጡ ጎብኚዎችና በአስር ሺዎች የሚቆጠሩ ህዝብ ተሳትፈዋል። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ።
አድማጮች፣ ለዜናው የተመደበው ክፍለ ጊዜ በዚሁ አበቃ።
ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል።
በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዛ በፊት ግን ቆየት ብሎ ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበላችሁ።
እኔ በየአመቱ እዚህ ዋሽንግተን ዲሲ አካባቢ ያሉ ከሌላም ከፔንስልቬኒያም የሚመጡ ወዳጆች አሉን። አንድ ላይ ከ80 እስከ 100 እንሆናለን። እንኳን ተክለን ጣባዎች በብዛት በብዛት ያለው አንቀፎ አለኝ። ማንኪያ
አንቀፎ ምንድን ነው?
አንቀፎ ማንኪያ ነው። የቀንድ ከቀንድ የሚሰራ በጉራጌ ሀገር ክትፎና አይቡ የሚበላበት ማለት ነው።
ዛሬ ቀደም ሲል እንዳልነው መስቀል ነው። መስቀልና የጉራጌ ማህበረሰብ ምን ያገናኘዋል? ኢትዮጵያውያን በአሜሪካ፣ አሜሪካ የሚኖሩ ጉራጌ ተወላጆችን አናግሯል። በምሽቱ ኢትዮጵያን በአሜሪካ ይቀርባል። አሁን የምሽቱ አብይ ርዕስ
የዲሞክራሲ ተቋማት ግንባታ በኢትዮጵያ በሚል ርዕስ በቪዥን ኢትዮጵያና በኢሳት ትብብር የተዘጋጀው አራተኛው የምክክር ጉባኤ ባለፈው ቅዳሜና እሁድ መካሄዱን መዘገባችን ይታወሳል። እዚህ በዋሽንግተን ዲሲ በዩናይትድ ስቴትስ ኔቪ መታሰቢያ አዳራሽ ውስጥ በተካሄደው ጉባኤ ላይ በርካታ ምሁራን ጥናቶቻቸውን አቅርበዋል። ፖለቲከኞች፣ ባለሙያዎችና የሃይማኖት አባቶች የተገኙ ሲሆን በብዙ ሺህ የተቆጠሩ ደግሞ በቀጥታ ይተላለፍ በነበረው ስርጭት አማካኝነት በኢንተርኔትና በፌስቡክ ተሳትፈዋል። 2 ቀናት ሙሉ የፈጀው ስብሰባ በበርካታ ርዕሶች ላይ የተወያየ ሲሆን በተለይ ለሽግግር አስፈላጊ ናቸው ያላቸው ርዕሶችም በጥቅል መርምረዋል። ሰለሞን ክፍሌ ነበር በስፍራው። ለዛሬ ተከታዩን ይዞ ቀርቧል።
አራተኛው የቪዥን ኢትዮጵያ ኢሳት ኮንፍራንስ መሪ ቃል የዲሞክራሲ ተቋማትን በኢትዮጵያ መገንባት የሚል ቢሆንም ተሳታፊዎች የሀገሪቱን ወቅታዊ ሁኔታ በጥልቀት ከመረመሩ በኋላ ጉባኤው ሲጠናቀቅ ያወጡት መግለጫ ርዕስ ኢትዮጵያ በአደገኛ መንገድ ላይ የሚል ነው። መግለጫውን አስመልክቶ የጉባኤው አዘጋጆች ከትላንት በስቲያ በፕሮግራማችን ላይ ቀርበው ማብራሪያ መስጠታቸው ይታወሳል። በዚህ ዝግጅት መግቢያ ላይ እንደ ተጠቀሰው ዛሬ የማተኩረው በስፋት ውይይት ስለተደረገበትና ጠቃሚነቱ ለ100 ሚሊዮን የኢትዮጵያ ሕዝብና ለሀገሪቱ መሆኑ ስለተገለጸው ኤችአር 128 በመባል ስለሚታወቀውና ለዩናይትድ ስቴትስ ኮንግሬስ በቀረበው የሕግ ረቂቅ ላይ ይሆናል። በኢትዮጵያ ሰብአዊ መብቶች እንዲከበሩና ሁሉን አሳታፊ አስተዳደር እንዲመሰረት ድጋፍ ለመስጠት ለዩናይትድ ስቴትስ ኮንግሬስ የቀረበው ረቂቅ ሕግ ምንድን ነው? ይህ ዝግጅት አድማጮች ትክክለኛ ግንዛቤ እንዲያገኙበት ለማድረግ ይሞክራል። የቪዥን ኢትዮጵያ ኢሳት አራተኛ ጉባኤ ቅዳሜ ዕለት ሲከፈት ቀዳሚ አጀንዳ ሆኖ የቀረበውም ይኸው ኤችአር 128 የሕግ ረቂቅ ጉዳይ ነበር። በዴንቨር ዩኒቨርሲቲዎች ኤምኤስዩና ዊትዋተርስታንድ ፕሮፌሰሩ ሚንጋ ነጋሽ በተመራው በዚህ ክፍለ ጊዜ በአስረጅነት የቀረቡት የኮሎራዶ ኮንግረስማን የማይክ ኮፍማን፣ የሕግ ረዳት ራያን ክላርክና በኮሎራዶ የኤችአር 128 ረቂቅ ሕግ የድጋፍ ሰጪ ኮሚቴ አባል በሴንት ሉዊስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዲያቆን ዮሴፍ ተፈሪ ነበሩ። ዲያቆን ዮሴፍ ረቂቅ ሕጉ በቅርቡ በምክር ቤቱ የአፍሪካ ንዑስ ኮሚቴ ፊት ቀርቦ በተሰማበት ወቅት የምስክርነት ቃላቸውን ከሰጡት መካከል አንዱ ነበሩ። የዚህ ረቂቅ ሕግ ቁልፍ አንቀጾች ምንድን ናቸው? ሂደቱስ ምን ይመስላል? ምን ደረጃ ላይስ ይገኛል? ኢላማ የሚያደርገውስ ማንን ነው? ኢህአዴግን ወይስ በጠቅላላው መንግሥትን? ረቂቅ ሕጉ ኢትዮጵያን ዲሞክራሲያዊት ሀገር ለማድረግ ይረዳል ወይ? ለወቅቱ ግጭቶችስ መፍትሄ ያስገኛል ወይ? ተጠያቂነት እንዲኖርስ ያስችላል ወይ? እናም ለነኚህ ጥያቄዎች መልስ በመስጠት ይረዳሉ ተብለው የተጋበዙት ራያን ክላርክ እና ዮሴፍ ተፈሪ ነበሩ። በሚስተር ክላርክን ጀምር። በአጣዳፊ ሥራ ምክንያት በጉባኤው ላይ ባለመገኘታቸው ማዘናቸውን ኮንግረስመን ማይክ ኮፍማን ለጉባኤው በላኩት ማስታወሻ መግለጻቸውን በመናገር ይጀምራሉ። አስከትለውም
The government of Ethiopia continues its pattern of repression against its own citizens, and I am proud to co-sponsor HRES 128.
የኢትዮጵያ መንግስት ዜጎቹን መጨቆኑን ቀጥሏል። እኔም ሰብአዊ መብቶች እንዲከበሩና መንግስት ሁሉን ያቀፈ መንግስት እንዲያቋቁም የሚያበረታታውን HR 128 የህግ ረቂቅ በጋራ በማዘጋጀቴ እኮራለሁ። ህገ መንግስቱ በሚፈቅድላቸው መብት መሰረት የዚያች ሀገር ዜጎች ሰላማዊ ለውጥ ለማምጣት የያዙትን ጥረት እንዲደግፍ የህጉ ረቂቅ ምክር ቤቱን ይጠይቃል። ረቂቁ የሁለቱንም ፓርቲዎች ተጠሪዎች ድጋፍ አግኝቷል። ህጉ ሆኖ ሲወጣም መንግስት ግልጽና ወሳኝ እርምጃዎችን በመውሰድ ሁሉን አቀፍ ስርዓት እንዲያቋቁም ያዛል። የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ የወሰዱትን የኃይል እርምጃ፣ የጋዜጠኞችን የፖለቲካ መሪዎችንና የተማሪዎችን መታሰር ያወግዛል። የህጉ ረቂቅ መንግስቱን ማውገዝ ብቻ ሳይሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰንና የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲው USAID ለኢትዮጵያ ህዝብ የሚሰጠው እርዳታ በትክክል ለተገቢው ወገን መድረሱን እንዲያረጋግጡና በዚያች ሀገር የተሻለ ዲሞክራሲ እንዲሰፍን ለማድረግ እንዲሰሩም ያስገነዝባል።
ራና ክለውም ኤችአር 128 ረቂቅ ህግ የተባበሩት መንግስታት ድርጅት የኢትዮጵያን የሰብአዊ መብቶች ሁኔታ ሀገር ውስጥ ገብቶ እንዲያጣራ ይፈቅድ ዘንድ ጥሪ ያቀርባል ብለዋል። የዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ንዑስ ኮሚቴ በዚህ ዓመት ተሰብስቦ ዩናይትድ ስቴትስ በኢትዮጵያ አዎንታዊ ለውጦች እንዲመጡ እንደምታበረታታም አውስተዋል። በዚያ ስብሰባ ላይ የምስክርነት ቃላቸውን ከሰጡት መካከል የኮሎራዶ ሴንት ሉዊስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዲያቆን ዮሴፍ ተፈሪ አንዱ ነበሩ። የዚህን ረቂቅ ቁም ነገርነት ይዘረዝራሉ።
አሁን ህግ እንዲመጣ ነው ቁም ነገሩ። ለሚያደርጉት ነገር በሙሉ ተጠያቂ እንዲሆኑ በዘፈነ ፈቃድ ስቴት ዲፓርትመንት ሆነ ፔንታጎንም ሆነ ሰበብ እየሰጡ የኢትዮጵያ መንግስት ለደግፍ የሚሉበት ነገር መጀመሪያ ከረቀቀው ከሚጸድቀው ህግ ጋር ያወዳደሩ ያንን ፖሊሲ አክት ማድረግ ይችሉ አይችሉ እንደሆነ በአገሪቷ ህግ ፈቃድ መሰረት እንዲሰሩ የሚያስገድድ ነው።
ኤችአር 128 የቆየና ለብዙ ጊዜ ሲወድቅና እንዲነሳ ሲሞከር ቆይቶ እዚህ ደርሷል። እና አሁን ከምን ደረጃ ላይ ይገኛል? ዲያቆን ዮሴፍ ያስረዳሉ።
አሁን የደረስንበት ሁኔታ የኢትዮጵያን መንግስት ነኝ ባይ ምኑ የሆነ በፈቀደው መንገድ የጠየቀው ነገር ሁሉ የሚያገኝበት መንግስት እነዚህ ህጎች ፕሬዚደንቱ ከፈረሙ በኋላ ህግ ሆኖ ከቆሙ በኋላ እንደፈነጉት 26 ዓመት ሙሉ እንደፈነጩብን መፈንጨት እንዳይችሉ የሚያደርግ ነው። ይሄ በጣም እኛ ሁላችንንም ሊያስተባብረን አንድ ሊያደርገን የሚያስችል የህግ ረቂቅ ነው።
ረቂቅ ህጉ በምክር ቤት ህግ ሆኖ እንዲያልፍስ ዳያስፖራው ምን ማድረግ አለበት? ይህንንም ያብራራሉ ዲያቆን ዮሴፍ ተፈሪ።
እና ለዚህ ትምህርትም አይፈልግ እውቀትም አይፈልግም። ጠቢባን መሆን የለብን፣ ሀብታም መሆን የለብን። ስልክ ደውሎ ብቻ ይህንን ቢል አሳልፎ ብሎ የመጠየቅ ነው። ስለዚህ በኢትዮጵያ ስም በእግዚአብሔር ስም እናንተ ምሁራኖች የበቃችሁ ያደረጋችሁን እውቀቱንም የገለጸላችሁ አምላክ በሱ ስም የምጠይቃችሁ ኢትዮጵያን እንድትጠሯት፣ እንድትለምኑላት፣ ህዝቡን እንድታሰባስቡላት በየዲስትሪክቱ በየስቴቱ በሙሉ። እንደውም ጥሩ አጋጣሚ መጥቷል። የአሁኑ ሰኞ ሳይሆን የሚቀጥለው ሰኞ ላይ ሆኖናል። በዚች 10 ቀን ኢትዮጵያን ህዝብ ሆ ብሎ እንድነሳ ጥሪ እንድናረግ እባካችሁ እርዱን። ኢትዮጵያ ለዘላለም ትኖር።
በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የሚኖሩ ኢትዮጵያውያን በሙሉ በምክር ቤቱ የሚወክሏቸው ተመራጮች ረቂቅ ህጉን እንዲደግፉ በስልክ በደብዳቤ እዚያው ቢሮአቸው በመሄድና በተለያዩ ዘዴዎች በማግኘት ጥያቄዎቻቸውን በዘመቻ መልክ ሊያቀርቡ እንደሚገባም ተማጽነዋል። በመጨረሻም ህጉ በተለይ ለኢትዮጵያ ብቻ የረቀቀ እንዳልሆነና በመላው ዓለም የሚገኙ ዜጎቻቸውን የሚጨቁኑ አምባገነን መንግስታትን የሚመለከት እንደሆነ ሰፋ አድርገው አብራርተዋል።
ምንድነው የሚያደርገው? ሊትራሊ የተዘረፈውን የተቀማውን የተደብቀውን በአንን ደረጃ ውስጥ ባለ በአሜሪካ ብቻ አይደለም በአንን በኢንተርናሽናል ሞኔታሪ ሲስተም ውስጥ ባሉት አካሎችና ባንክና ፋይናንሻል ሲስተም ውስጥ ገንዘባቸው ፍሪዝ እንዲደረግ የሚያደርግ ነው። እናስቆም ነው ማለት የጥቅም ሲሉ የሰብአዊ መብት የገፈፉ በመሆናቸው በመንግስት ደረጃ ሳይሆን በግለሰብ ደረጃ በቤተሰብ ደረጃ እንዲጠየቁ የሚል ነው። የትኛውም አገር ሊመለከተው ይችላል። ሰብአዊ መብትን የሚነኩ አገሮች በሙሉ ይህ ህግ እንዲነካቸው የተቀመጠ ተጽፎ የተቀመጠ ነው። በመሆኑ በኤችአር 128 ላይ እንደው ምንድነው ስቴት ዲፓርትመንት እና በዲፓርትመንት ኦፍ ትሬዥሪ አይአርኤስ ማለት ነው ሁለቱ አንድ ላይ ሆነው በኢትዮጵያ የሰብአዊ መብትን የገፈፉ የገደሉ ያጎሳቆሉ ግለሰቦች በመንግስት ውስጥ ያሉ በሙሉ ንብረታቸው እንዲያዝ የሚል ነው። አሜሪካን ሀገር እንዳይገቡ ለማድረግ የሚያግድ ነው።
ይህን መሰሉ የሰብአዊ መብቶች እንዲከበሩ የሚጠይቅ ህግ ሩሲያን የመሳሰሉ ሀያላን መንግስታትን እንኳ የሚያርበደብድ እንደሆነና በኢትዮጵያ መንግስት ደላሎች የተያዘውን ጥረት ኢትዮጵያውያን እንዲያከሽፉም ነው ዲያቆን ዮሴፍ ተፈሪ ጥሪ ያቀረቡት። ለዛሬ በዚሁ አበቃለሁ። በቅዳሜ ምሽት ዝግጅታችን ሰፋ ያለውን የጉባኤውን የሁለት ቀናት ውሎ አቀርባለሁ።
አድማጮች በቅዳሜና እሁድ ስብሰባ ላይ በተለይ በኢትዮጵያ የሰብአዊ መብቶች እንዲከበሩ በመጠየቅ ለዩናይትድ ስቴትስ ምክር ቤት የቀረበውን ኤችአር 128 በመባል የሚታወቀውን ረቂቅ ሕግ አስመልክቶ ከኢትዮጵያ መንግስት በኩል ምላሽ የሚሰጥ አለመኖሩን ሰለሞን ዘግቧል። የቀረበውን ዘገባ አስመልክቶ መልስ እንደተገኘም ቀደም ብሎ ባስተዋወቀው ቅዳሜው ዝግጅቱ ሰፋ ያለው ዝግጅት አካቶ ለመቅረብ ይሞክራል።
ኢትዮጵያውያን ስደተኞች በካሎበዬ በሰሜን ምዕራብ ኬንያ ኢትዮጵያና ደቡብ ሱዳን ድንበር አቅራቢያ የሚገኝ አዲስ የስደተኞች መጠለያ ካምፕ ነው። በአገሪቱ ከዳዳብና ከካኩማ ቀጥሎ ሶስተኛው የስደተኞች መጠለያ ሲሆን ካምፑ በ2015 በይፋ ሲከፈት በተለይ የደቡብ ሱዳን ቀውስን ተከትሎ በተጠናው ለተፈጠረው የስደተኞች ቁጥር መናርን ከግምት በማስገባት ነበር። ያ ብቻም ሳይሆን የዳዳብ ስደተኞች መጠለያ የወደፊት ዕጣ ፈንታንም ከግምት በማስገባት የተባበሩት መንግስታት ዓለም አቀፉ የስደተኞች ጉዳይ የኬንያ ቅርንጫፍ ፈቃደኛ የሆኑትን ስደተኞች ወደ ካሎበዬ ካምፕ በማዛወሩ ነው። በአሁኑ ሰዓት ካምፕ ውስጥ የሚኖሩ ስደተኞች እንደ የመጠጥ ውሃና ምግብ ያሉ አገልግሎቶች እጥረት እንዳለባቸው ይናገራሉ። የተባበሩት መንግስታት ድርጅት የስደተኞች ድርጅት የኬንያ ቅርንጫፍ መስሪያ ቤት ግን ከካሎበዬ ያሉ ስደተኞች ከሀገሪቱ ማህበረሰብ ጋር የኢኮኖሚ ትስስር እንዲኖረው እቅድ እንደነበር ጠቅሶ ስደተኞች ስለሚያነሱት ስሞታ አስተያየት ከመስጠት ግን ተቆጥቧል። ዳዊት ገልሞ ከናይሮቢ ዝርዝሩን ልኳል።
በካሎበዬ መጠለያ ካምፕ ከ30,000 በላይ ስደተኞች ይኖራሉ። ከነዚህም 4,600 በላይ የሚሆኑት ትውልድ ኢትዮጵያውያን ናቸው። ካምፑ የተከፈተው በቅርብ ጊዜ በመሆኑ የካምፑ ነዋሪዎች ስደተኞች በቂ የመጠጥ ውሃ፣ ምግብ፣ የጤና ተቋማትና ትምህርት ቤቶች አለመኖራቸው ለችግር ዳርጎናል ሲሉ አቤቱታ እያሰሙ ነው። በተለይ ከደዳብ ወደ ካሎበዬ የተዛዋወሩት ስደተኞች ኑሮ ከብዶናል በማለት ወደ መጡበት ደዳብ በመመለስ ላይ ናቸው። በቅርብ ጊዜ ብቻ ከደዳብ ወደ ካሎበዬ ተዛውረው የነበሩ 17 ትውልድ ኢትዮጵያውያን የስደተኞች ቤተሰቦች መመለሳቸውን በደዳብ የስደተኞች ማህበረሰብ መሪ አቶ ዳህር መሐመድ ለአሜሪካ ድምፅ ተናግረዋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ኬንያ ቅርንጫፍ የስደተኞቹን አቤቱታ ሙሉ በሙሉ አልተቀበለውም። የድርጅቱ የኬንያ ቅርንጫፍ ቢሮ ቃል አቀባይ ይቮን እንደገ በካሎበዬ ለሁሉም ስደተኞች መጠለያ፣ ውሃ፣ ከለላና የጤና አገልግሎት በበቂ መኖሩን ይናገራሉ። ነገር ግን ወደ ደዳብ ተመልሷል ስለተባሉት 17 በላይ ስደተኞች ቤተሰቦች ጉዳይ በቂ መልስ ሳይሰጡ አልፈዋል።
በፊትም ደዳብ ተቀምጬ ነበረ። ከደዳብ ወደ ናይሮቢ ሄድኩ በትምህርት ምክንያት። እንደገና ደግሞ ተመልሼ 2011 ወደ ደዳብ መጣሁ። እንደገና በልጅነቴ የመጣሁት አሁን ጸጉሬ ሁሉ ሽበት ብቻ ነው። በቃ እኔ ግራ ገብቶኛል የማደርገውን በእውነት። ከኢትዮጵያ 1992 ነው የመጣሁት። ወደ ሀገሬ ለመመለስ በጣም አስቸጋሪ ነው። ቤተሰቦቼን አላቅም። ሞተውብኛል። ካልቦዬ ደግሞ በቃ እዛ ሶማሌዎች ያስቸግሩናል፣ ድንጋይ ይወረውራሉ፣ ጋልጋል እያሉ ገበያ መሄድ አንችልም፣ ሆስፒታል መሄድ አይቻልም፣ እንደገና አጫጭር ልብስ መልበስ አይቻልም። በጣም ሀርድ ነው፣ በጣም ሀራስ ነው የሚደረገው። ከዛም በኋላ በቃ ግራ ስገባኝ ወሰንኩኝ ወደዚህ ለመምጣት ማለት ነው፣ ወደ ካልቦዬ።
ታሪኳን ያጋራችን ኢትዮጵያዊት አስቴር ብለን እንድንጠራት ጠይቃለች። በእውነተኛ ስሟ እንዳንጠራት ተጠይቀችው ኢትዮጵያዊት ከሀገር ከወጣች 25 ዓመት ሆነዋታል። በዚህም የስደት ኑሮ ከናይሮቢ ወደ ደዳብ፣ አሁን ደግሞ ከደዳብ ወደ አዲሱ የስደተኞች መጠለያ ካልቦ የተዛውራ ሌላ የስደት ችግር ውስጥ መሆኗን ትናገራለች። አስቴር የሶስት ልጆች እናት ናት። ትልቋ ልጇ እዚህ ናይሮቢ የከፍተኛ ትምህርቷን እየተከታተለች ያለች ሲሆን ሌሎች ሁለት መንታ ልጆቿ ደግሞ ካልቦ ከእሷ ጋር ናቸው። በአዲሱ መጠለያቸው ኑሮን ማሸነፍ ከባድ ቢሆንም አስቴር በቀን የ40 ደቂቃ የእግር ጉዞ በማድረግ ወደ ካኩማ የስደተኞች ካምፕ ሄዳ ያገኘችውን ስራ ሰርታ ቤተሰቧን ታስተዳድራለች። በካልዌይ የዩኤንኤችሲአር ቢሮ አለመኖሩም ሌላ ችግር ነው ትላለች።
ዩኤንኤችሲአር ገና አልተደራጀም፣ ኦፊሱም አልተከፈተም። ልጆቼ የሁለተኛ ደረጃ ተማሪዎች ናቸው። ከዛ ከደዳብ ስመጣ ሁለተኛ ደረጃ ተማሪ ነበሩ። እዚያ አጥቼ ተንከራተው ቤት ውስጥ በስብሰው አሁን የሆነ ትምህርት ቤት ተከፍቷል። ግን እሱም ዝም ብሎ ማይረባ ትምህርት ቤት ነው። አስገብቻቸው እየተማሩ ናቸው፣ ግን በቂ አይደለም።
ዳህር መሐመድ በደዳብ የስደተኞች ካምፕ የማህበረሰብ ተወካይ ናቸው። ከደዳብ በብዛት ወደ ካልቦ እንዲዛወሩ የተደረጉት ብዙዎቹ ኢትዮጵያውያን መሆናቸውን ይናገራሉ። ከደዳብ ወደ አዲሱ መጠለያ ሲያዛውሯቸው የተገባላቸው ቃል እንዳልተፈጸመ አስረድተዋል።
Some people they have gone to relocate of Colombia from Dadaab to Colombia all of this year.
አንዳንድ ሰዎች ከደዳብ ወደ ካልቦዬ እንዲዛወሩ ተጠይቀው ተዛውረው ነበር በያዝነው አመት መጀመሪያና ባለፈው አመት መጨረሻ አካባቢ። እናም ብዙዎቹ ኢትዮጵያውያን ነበሩ። ሲዛወሩ በዩኤንኤችሲአርና በመንግስት የተገባላቸው ቃል ካልቦዬ ሲደርሱ ምንም አልተፈጸመላቸውም። እዛ ሲደርሱ ብዙ ችግሮች ናቸው የገጠሟቸው። ትምህርት ቤት የለም፣ የጤና ተቋማት የሉም፣ የውሃ እጥረት፣ የጸጥታ ችግር ራሱ ገጥሟቸዋል። እና እስካሁንም ሰዎቹ ይህ ችግር እንዲቀረፍላቸው እየጠየቁ ነው። አንዳንዶቹ ቢችሉ ዛሬውኑ ወደ ደዳብ ቢመለሱ ደስ ይላቸዋል፣ ወጪውን መሸፈን ስለማይችሉ ነው እንጂ። ብዙዎቹ ደግሞ በራሳቸው ወጪ ከካልቦዬ ወደ ደዳብ የመጡ አሉ። ቁጥራቸውን በትክክል ባላውቅም ለምሳሌ በሀገዳሬ ወደ 17 ቤተሰቦች ከካልቦዬ ተመልሷል። እናም በካልቦዬ ያሉ ሰዎች ችግር ላይ ናቸው።
ሌላ ያናገርኩት ኢትዮጵያዊ ኦፔሞ ይባላል። ኦፔሞ የሶስት ልጆች አባት ነው። በደዳብ ለ13 ዓመታት ከኖረ በኋላ ባለፈው ዓመት መጨረሻ ከባለቤቱና ሶስት ልጆቹ ጋር ወደ ካልቦዬ ተዛውረዋል። አሁን ኦፔሞ ደዳብ ተመልሶ ቤተሰቡን የሚደጉምበትን ስራ እየሰራ ነው። ቤተሰቡን ከራሱ ጋር መውሰድ ስላልቻለ እዚያው ካልቦዬ ትቷቸዋል።
እዛ እንግዲህ ምግብ በቂ አይደለም። ስራዬ እዚህ ትቼ ነው የልኩ። እዛ ብሰራና ልክ ብር እዛ ላይ ብልክላቸው ትንሽ የተሻለ ኑሮ ይኖራሉ ብዬ ነው እንትን የገመጥኩ። አሁን እንግዲህ እዚህ ስሰራ እንግዲህ በወር ማገኘው ብር ይልክላቸዋለሁ።
በተባበሩት መንግስታት ድርጅት የስደተኞች ጉዳይ ኬንያ ቅርንጫፍ ካልቦዬ በ2015 መጀመሪያ ሲከፈት እንዳሳወቀው በቅርብ ርቀት ላይ ያለው ካኩማ የስደተኞች መጠለያ ስለሞላ ሲሆን፣ በዚህ በአዲሱ የስደተኞች መጠለያ ስደተኛው ከአካባቢው ህብረተሰብ ጋር በኢኮኖሚያዊና አኗኗር ተዋህዶ እንዲኖሩ ነው ዋና ዓላማው። ይህ ነገር ለብዙ ስደተኞች ግን ግልጽ አይደለም። የወደፊት ዕጣ ፈንታችን ምን እንደሆነ በግልጽ የተነገረን ነገር የለም ይላሉ። ይህንን ጥያቄያቸውን ለተባበሩት መንግስታት ድርጅት የኬንያ ቅርንጫፍ ቃል አቀባይ ይቮን እንደጌ ስናቀርብ ሚስስ እንደጌ በኢሜይል በመለሱት መልስ የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት ስደተኛው በጥገኝነት ከመኖሩ ራሱን ችሎ ወደ መኖር እንዲሸጋገር የሚችልበትን መንገድ የማመቻቸት መርህ ነው እየተከተለ ያለው። ድርጅቱም በካልቦዬ ላሉ ስደተኞች ካልቦዬ በስደተኛው በአካባቢው ነዋሪ በሆኑት በቱርካና ህብረተሰብና በካኩማ ባሉ ስደተኞች መሃል የማህበራዊና ኢኮኖሚያዊ ትስስር ለማጠናከር ታስቦ የተቋቋመ መጠለያ መሆኑን በተሻለው መጠን እየገለጸ ነው። ነገር ግን ስደተኞቹ በካልቦዬ ሲኖሩ በስደተኝነት የመታወቅ መብታቸውን አይነፈጉም። ምናልባት ይህንን መረዳት ያልቻለ ማንኛውንም ስደተኛ ብታገኝ አገናኝኝ ወይም እኔን እንዲያናግሩኝ ንገራቸው የሚል ነበር የላኩልን መልስ። ቃል አቀባይዋ በስደተኞቹ ስለተነሳው የመሰረተ ልማት እጥረት በሙሉ አስተባብለዋል። በገዛ ወጪያቸው ወደ መጡበት ደዳብ ካምፕ ስለተመለሱ ስደተኞችም በይፋ ያሉት ነገር የለም። በደዳብ ያሉ የስደተኞች ማህበረሰብ ተወካዮች ለተመላሾቹ የምግብ እርዳታ ፍቃድ እንደተሰጣቸው ተናግረዋል። በ2016 ዓመተ ምህረት ለዘጋ ተወሰነ የነበረው የደዳብ ስደተኞች መጠለያ በኬንያ ጠቅላይ ፍርድ ቤት ክፍት ሆኖ እንዲቆይ መወሰኑ የምታወስ ነው። ለአሜሪካ ድምጽ ገልሙ ዳዊት ከናይሮቢ።
ገልሙን ለዘገባው እናመሰግናለን። አድማጮች አሁን ወደ መጨረሻው የትንታኔ ርዕስ ነው የምንሻገረው። አቢያ በተባለው በደቡብ ምስራቅ ናይጄሪያ የሚገኝ ክፍለ ግዛት ቁጥራቸው 60 የሚደርስ የቢያፍራ ተገንጣይ ንቅናቄ ቡድን ደጋፊዎች ከትላንት በስቲያ ሰኞ በፍርድ ቤት ትዕዛዝ ታስረዋል። እስራቱ በተገንጣዮች ላይ የተከፈተው ዘመቻ አካል መሆኑን የአሜሪካ ድምጽ ራዲዮ ዘጋቢ ቺካ ኦዱ ከዳካር በላከችው ዘገባ ጠቁማለች። አዳነች ፍሳዬ ዝርዝሩን ይዛለች።
የቢያፍራ በቀል ህዝብ ድርጅት ሰልፍ ይህን ይመስላል። ድርጅቱ ደቡብ ምስራቅ ናይጄሪያ ከሀገሪቱ ተገንጥሎ ነጻ ሀገር እንዲመሰረት ጥሪ ያደርጋል። ከቅርብ ዓመታት ወዲህ እንዲህ አይነት ተቃውሞዎች ውጥረት እየሰፈነባቸው ሄዷል። የቢያፍራ በቀል ህዝብ ድርጅት በያዝነው ወር የተቃውሞ ሰልፍ ባካሄደበት ወቅት በተነሳው ግጭት አንድ ፖሊስ ሲገደል፣ አንድ ፖሊስ ጣቢያ በእሳት ጋይቷል። በተቃውሞው ሰልፍ የተሳተፉት 60 ሰዎች ታስረው ሴራና አሸባሪነት የመፈጸም እንዲሁም የግድያ ሙከራ ማድረግና የህገወጥ ድርጅት አባልነት ክስ ተመስርቶባቸዋል። የአምስት ደቡብ ምስራቅ ናይጄሪያ ክፍላተ ሀገር አስተዳዳሪዎች በቅርቡ ተሰብስበው የቢያፍራ በቀል ህዝብ ድርጅት አባላትን በህገወጥነት ፈርጀዋል። መንግስት ደግሞ የቢያፍራ ምስጢራዊ አገልግሎት መስርቷል፣ በናይጄሪያ የጸጥታ ኃይሎች ላይ መሳሪያ ተጠቅሟል በሚል ክስ ድርጅቱን በአሸባሪነት ፈርጇል። የቢያፍራ በቀል ህዝብ ድርጅት ግን ክሱን አስተባብለዋል። የድርጅቱ መሪ ናምዲ ካኑ ወንድም ኢማኑዌል ካኑ ያብራራሉ።
ማንንም ሰው ለእኛ ብሎ እንዲገድል የጠየቅንበት ጊዜ የለም። ሰውን የገደልንበት ጊዜም የለም። እኛ ቦኮ ሐራም አይደለንም። እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድንም አይደለንም። ኃይል መጠቀምን የምናስወግድ የነጻነት ታጋዮች ነን። ናምዲ ካኑ ከጅምሩ አንስቶ ኃይል ተጠቃሚዎች እንዳልሆንን ለመላው ዓለም ግልጽ አድርጓል።
የድርጅቱ መሪ ናምዲ ካኑ አሁን የት እንዳሉ አይታወቅም። በአገር ክህደት ክስ ከአንድ ዓመት በላይ ለሆነ ጊዜ ከታሰሩ በኋላ ባለፈው ግንቦት ወር ተለቀቁ። ለዓመታት ያህል ከለንደን በድረገጽ የሚሰማ የሬዲዮ ፕሮግራም ያስተላልፉ ነበር። ያስተላልፏቸው ከነበሩት አቀጣጣይ ከተባሉት ልፈፋዎች አንዱ ናይጄሪያን መደምሰስ ያለባት የዱር አራዊት ማጎሪያ አድርጎ ገልጿል።
የገባነው ቃል ግልጽ ነው። ቢያፍራን የማይሰጡን ከሆነ በእንስሳት ማጎሪያ ሀገር ሊደርስ ከሚችለው ጋር ሲነጻጸር ሶማሊያ መንግሥተ ሰማያትን ትመስላለች።
ሰሜን ምስራቅ ናይጄሪያ በሀገሪቱ ከፍተኛ ብዛት ያላቸው ኢግቦዎች የሚኖሩበት አካባቢ ነው። ብዙ ኢግቦዎች ሙስሊም፣ ሐውሳ፣ ፉላኒ የሚበዙበት ሰሜን ናይጄሪያ በፌዴራሉ መንግሥት የበላይነት ይዟል። አብዛኞቹ ክርስቲያን የሆኑትን ኢግቦዎች ያገላል በማለት ያማርራሉ። እንደ አውሮፓ አቆጣጠር በ1967 ዓ ም ቢያፍራን ለመገንጠል የተደረገው ጥረት የእርስ በርስ ጦርነት አስነስቶ ወደ 1 ሚሊዮን የሚጠጉ ሰዎች አልቀዋል። በርካታ ኢግቦዎች ታዲያ ያ ታሪክ እንዲመለስ እንደማይፈልጉ ገልጸዋል። ይሁንና በርካታ ኢግቦዎች መንግሥት በያዝነው ወር በደቡብ ምስራቅ ናይጄሪያ ወታደሮች መመደቡን ይቃወማሉ።
ሶስት ሰዓት ከ33 በኢትዮጵያና አካባቢዋ። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ እናንተ ከላካችኋቸው አስተያየቶች ለሰዓቱ የተዘጋጁትን እናሰማለን።
የቮይስ ኦፍ አሜሪካ አዘጋጆች እንኳን ለ35ኛ ዓመት አደረሳችሁ። በእርግጥ ለካ 35 ዓመት ሆናል። እኔም ይህን ፕሮግራም ማዳመጥ ከጀመርኩ ዛሬ 35ኛ ዓመቴ ነው ማለት ነው። መጀመሪያ ሲጀመር አዲስ አበባ ኢትዮጵያ ነበርኩ። ከዛ ሱዳን ሆኜ በማድመጥ ተሳተፍ ነበር። አሁንም እዚሁ አሜሪካን ሀገር እያዳመጥኳችሁ ነው። እድሜያችሁ ይርዘም። በተለይ እጅ ዋና አዘጋጁ ብዙ ቁም ነገሮችን አሳልፈዋል። አሁንም ይቀጥሉ። እናመሰግናለን። ሌላ 35 ዓመት ይጨምርላለሁ። አስፋው ነኝ ከዚህ ከአሌክዛንድሪያ።
ሀሎ፣ የአሜሪካን ድምፅ አዘጋጆች እንደምናችሁ፣ ደህና ናችሁ ወይ? በአንድ አድማጭ እንግሊዝኛውን ወደ አማርኛ እየተረጎማችሁ ማቅረባችሁን ተቃውሞ አስተያየት ሰጥቷል። በእውነቱ ይሄ ትክክል አይደለም። የምታደርጉን ነገር ሁሉ በጣም ቆንጆ የሚያስደስት፣ አማርኛ ቋንቋ በቂ ቃላት እንዳሉት አንድን ነገር ለመተርጎም የሚያሳይና ህዝብም እንዲገባው የሚያደርግ ነው። እንዳው እናንተ ቀደም ብላችሁ ይሄን ነገር ትክክል አይደለም ብላችሁ አላችሁ እንጂ እኛ ነበር መመለስ የሚገባል። አድማጩ ይሄን ነገር እንዲገነዘቡት ያስፈልጋል። ሌላውም ሰው ይሄን እንዲጠቀምበት። እንደው አንድ ነገር እዚህ ጋር መጥቀስ ፈልጋለሁኝ። በሙዚቃ ቃና ላይ በምታቀርቡበት ጊዜ ጽዮን ግርማ አንዳንድ ዘፋኞች ግጥሙን ምን ብለው እንደገጠሙት በአማርኛ ገጥማ ስታንቆረቁረው በእውነት ይመስጣል፣ ያቀልጣል። እንደዛ ያለ ነገር ይሄ ትልቅ ነገር ነው እና ምንም እንከን የሚወጣላችሁ ሰዎች አይደላችሁም። እንደውም ይሄ ነገር መበረታታት አለበት፣ ሌሎችም እንደዚህ ቢያደርጉ በጣም ጥሩ ነው እና እዚህ ጋር እንደው በተለይ ይሄ በእናንተ መካከል ያሉት አዲሱ ትውልድ የሚያደርገው እንቅስቃሴ የሚያኮራ አይነት ነው። ሁላችሁም በአጠቃላይ በተረፈ ደህና ሁኑ ሊባይ
ሄሎ ቪኦኤዎች፣ እንኳን ለ35ኛው የቪኦኤ ራዲዮ ድምፅ ምስረታ በዓል በሰላም አደረሳችሁ። ሁላችሁም እንኳን አደረሳችሁ ላለው በተለይ ለንጉሴ አክሊሉ ዘአፈሊቅ ነው የምትሉት አይደል? ሉላና አዲሱ እንኳን ለመስቀል በዓል አደረሰ፣ እንኳን ለ35ኛ ዓመት የቪኦኤ በዓል አደረሰ በሉልኝ። አንክቴ ነኝ ከስዊድን። ቻው።
አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁን በፕሮግራሞቻችን ይዘት አቀራረብም ሆነ ሌሎች ይነሱ በምትሏቸው ጉዳዮች ላይ የምታደርሱንን አስተያየት እንዲሁ እንደ ሰዓቱ እንደ አግባቡ እናቀርባለን። አሁን የሁለተኛውን አጋማሽ ጀምረናል። የዚህ ክፍል ቀዳሚ ዝግጅት ኢትዮጵያውያን በአሜሪካ አዲሱ ሁሌ እንደሚሆነው እኔ እናንተ አንድ ቦታ ስንሆን የሚጠየቅ ተመሳሳይ ጥያቄ አለ። ባለ ፕሮግራሙ ሲመጣ ባለቤት ሲገኝ እንደሚባለው ምን እጅ ከምን ዛሬ
ፕሮግራሜ ዛሬ መስቀል በዓል ላይ ሲሆን ድሮ አዲስ አበባ የነበሩ የጉራጌ ማህበረሰብ አባላት ወዳጆቼ ወደ የአገራቸው የመግባታቸው ነገር ነው። ይሄን ነገር ምንድን ነው ጉራጌና መስቀል ምን ያገናኘዋል በሚል ኢትዮጵያን በአሜሪካ ስል ጉራጌ ማህበረሰብ በአሜሪካ የሚለው መጣብኝና ዛሬ ሁለት እንግዶች ጋበዝኩ። ወይዘሮ ከበቦች ተስፋዬ ከሜሪላንድ፣ አቶ ሰጠኝ ጅማ ከሂውስተን ቴክሳስ። አሉላ እንዳትቀና በጉራጌኛ ነው እንኳን አደረሳችሁ ብዬ የምጀምረው። እሺ እንግዶቼ እንኳን አሰላነህ አቶ ሰጠኝና ወይዘሮ ከበቦች
እንኳን ቁና ያሰላነ።
እሺ እንኳን አሰላነ።
ዛሬ መስቀል ነው። የመስቀል በዓል ደግሞ ከጉራጌ ህብረተሰብ ጋር በጣም ግንኙነት አለው። ለመስቀል በዓል እንደማስታውሰው ከአዲስ አበባ በተለያየ ስራ ላይ ያሉ የጉራጌ ቤተሰብ አባላት ወደ አገር ይገባሉ። እዚህ አሜሪካ ያሉ ኢትዮጵያውያን ደግሞ እንዴት እንደሚያከብሩት ለማወቅ ነው እና አቶ ሰጠኝ እስቲ ከእርስዎ ልጀምር። ከሂውስተን ቴክሳስ እንዴት ነው የዘንድሮ መስቀል? እንዴት እያከበሩ ነው አሁን ዘንድሮ
መስቀል? ያከበር ነው ከፋሚሊዎቻችን ጋር
ከቤተሰብ ጋር
ሂውስተን ውስጥ አንድ ላይ ሆነን አክስታችን ቤት ነው አንድ ላይ ያከበር ነው።
ለየት ያለ ነው አከባበሩ። ምንድነው የምታደርጉት?
ልክ እንደ ኢትዮጵያ ሁሉ ነገር ጎመን ለየብቻችን በጣባ ለእያንዳንዳችን ቢያንስ ወደ 20 ልጠጋ ነበረ ለእያንዳንዳችን አንዳንድ ጣባ ተሰርቶ ከዛ በኋላ ደግሞ ክትፎ
በተለያየ ጣባ። ወይዘሮ ከበቦችም እንደዚህ ነው ያከበሩት እያከበሩ ያሉት?
አዎ፣ እኔ በየአመቱ እዚህ ዋሽንግተን ዲሲ አካባቢ ያሉ ከሌላም ከፔንስልቬኒያም የሚመጡ ወዳጆች አሉን። አንድ ላይ ከሰማንያ እስከ መቶ እንሆናለን። ድንኳን ተክለን ጣባዎች በብዛት ሰብስብ ያለው አንቀፎ አለኝ ማንኪያ።
አንቀፎ ምንድን ነው?
አንቀፎ ማንኪያ ነው፣ የቀንድ ከቀንድ የሚሰራ በጉራጌ ሀገር ክትፎና አይቡ የሚበላበት ማለት ነው። በአመት አንዴ ነው የሚወጡት። እሱን አንድ ላይ አድርጌ ጠረጴዛ ላይ የአገር ባህል አንጥፌ የጠረጴዛ ልብሱ ጅባ ይባላል፣ መፈጤ ሊናገረው ይችላል። በጂባውን ጠረጴዛ ላይ አጥፈን እሱ ላይ ጣባዎቹም ከነ አንቀፎ ከነ ማንኪያዎቹ ተደርገው በአገር ቤት ያለውን አይነት አከባበር ለመድገም ወይም እሱን ለማስመሰል ብዙ ጥረት አደርጋለሁ። ልብሴም እንደ ጉራጌ አገር እንደሚለበሰው ሻሽ አስሬ ቀሚሱንም የሻማ ቀሚስ ረጅም ሹራብ እንደዚህ አድርጌ ጫማዬንም ኮንጎ ጫማ ፈልጌ እንደሱ አድርጌ ነው ማከብረው። እኔ ለማስመሰል ብዙ እጥራለሁ።
የላኩልኝ ፎቶግራፍም ይመሰክራል። ለምንድን ነው ኮንጎ ጫማ የሚሆነው? ሌላ ጫማ አይሆንም?
ይሆናል እንግዲህ በዛን ጊዜ ይሄ የጥንቶቹ የጉራጌ ብሔረሰብ ያው ካለው ከኢኮኖሚም ይሁን ከምንም ብቻ ያው እንደዚህ አይነት ነገሮችን ይለብሱ ነበረ። አሁን በእርግጥ ብዙ
ተለውጧል አይደለ?
አዎ ይለው ተለውጧል። እኔ እንደ አያቶቼ ለማድረግ ነው የምፈልገው።
ጥሩ ነው። አቶ ሰጠኝ እንዴት ነው ያከበሩት? እስቲ እንደው ወይዘሮ ከበቡሽ እንዳሉት ቤት ውስጥ ምንም እንደተደረገ ዛሬ ረቡዕ ቀን በመዋሉ መስቀል ምናልባት ግማሹ ባለፈው ቅዳሜና እሁድ ያከበራለ፣ ግማሹ በዋዜማው ትላንት ያከበራለ፣ ወይም ነገ ሐሙስ የሚያከብራለ። እስቲ እንዴት ነው አቶ ሰጠኝ ያከበሩት ወይም እያከበሩ ያሉት?
እኛ ያከበርነው ቅዳሜ።
እንዴት ነው ምን አረጋችሁ? እስቲ ወይዘሮ ክቡሽ እንደገለጡት አይነት ስነ ስርዓት አለ?
እኛም እንደዛው ጣባዎች ወርደው ትላልቅ መሶቦች አለ እናቶች፣ ሁሉም ሰው የአገር ባህል ለብሶ ነው ያከበር ነው።
መስቀል ምንድን ነው ከጉራጌዎች ጋር የተገናኘበት ምክንያት? አገር ቤት የሚሄዱ ነገር ከአዲስ አበባ ነው የማወራው፣ ወደ አገር ቤት ይሄዳሉ። ሌላ ቦታ ያሉ በሙሉ ቤተሰብ ጋር ይሰባል። ቤተሰብ ለመሰባሰብ ነው ወደ አገር ቤት መመለሱ ምንድን ነው? ወይዘሮ ከበቡሽ ያስታውሳሉ? ከዛ ተሰጠኝ ቀጥል።
እንደምታውቀው የጉራጌ ህብረተሰብ በየቦታው ጠንካራ ሰራተኛ ነው። የሀገሩ ተበትኖ ያው በስራ ቆይና ልክ መስቀል ሲመጣ አገር ቤት ላሉ ወላጆቹ ስጦታ ይዞ ጋዝ፣ ቡና፣ ጨው የመሳሰሉ ነገሮችን ይዞ ወደ አገር ቤት ይገባል እና ወላጆች ብዙ ጊዜ ልጆቻቸውን ይጠብቃሉ ይመጣሉ ብለው ልክ እዚህ ሀገር ታንክስ ጊቪንግ ለአመት በዓል ሁሉ ተጠብቆ ወደ የቤተሰቡ እንደሚሄደው
አሜሪካ
እንደሚያደርገው ይሄ ከጥንት ጀምሮ በጉራጌ ባህል በቃ የተለመደ ነው። ወደ ሀገሩ የማይገባ ልጅ እንደ ሞተ ይቆጠራል ይላል እና አቶ ሰጠኝ በዚህ ሰፊ እውቀትም ስላለው በውስጡም ስለኖረ እሱ ከኔ የበለጠ ሊያብራራ ይችላል።
እሺ አቶ ሰጠኝ እስቲ እንዴት ነው መስቀል ሲመጣ አገር ቤት መሄድ፣ የሚገዛው ስጦታ ለቤተሰብ ምንድን ነው? እስቲ በዛ በኩል ቀጥሉ።
አዎ በየአመቱ መስቀል በመጀመሪያ ደረጃ የክርስትና ሃይማኖት ተከታዮች በዛ ላይ ደግሞ በዛ አካባቢ የሚያውን መስቀል ከ14 ጀምረን ነው ሴሪሞኒውን የምናዘጋጅ። መስቀሉ እንትኑን ፍለጋ ከተጀመረበት ጊዜ ጀምሮ እንቀድማለን። አሁን ከ17 የምንቀድመው በዛ ነው። ማንም አይቀርም መስቀል የፈለገ ሊስትሮ የሚጠርግ ልጅ ከሆነ ሊስትሮውን ጠርጎ ለመስቀል ጋዝ፣ ክብሪት፣ ቡና በቃ ልብስ ማልበስ አይችልም ልበል ይሄ ልጅ ማለት ነው። ለቤተሰቦቹ ልብስ ምን ማድረግ አይችልም ቢባል እነዚህን ነገሮች ይዞ መገኘት አለበት።
ቢያንስ ግን ማለት ነው
ከአነስተኛ ኑሮ ስጀምርልህ ነው። ያ ደግሞ መስቀል ይዞት የገባው ነገር የእሱ እናት ክብሪቱንም ጋዙንም ቡናውንም ብቻቸው አይደለም የእሱ ቤተሰብ የሚጠቀመው። ልጅ ከተማ ውስጥ ለሌላቸው ሰዎች የተዳረሰውን አህል ይዳረሳል። ያ ልጅ ቤተሰብ ጋር ብቻ ሳይሆን ጎረቤት ሁሉ ነው ማለት ነው የሚመርቀው በዛ ስጦታው። ከቻለ ደግሞ ከፍ ያለ ኑሮ ካለው ልብስም ይዞ ይገባል። ከዛም አልፎ ለጎረቤት አንዳንድ ነጠላ ወይ ደግሞ ሻሽ፣ አንዳንድ ሻሽ ልክ እንደ አቅም ማለት ነው ይሄ ባደርግ ብሎ አቅሙን የፈቀደውን አህል ያደርጋል። በተለይ በተለይ ደግሞ እዚህ ጋር አቅመ ደካማ ሰዎችን በጣም በጣም ትኩረት የሚሰጥበት ወቅት ነው። ሀገር ቤት ሆነው
ይረዳሉ ማለት ነው
ይረዳሉ። ከሁሉም ነገር የተሻለ ከፍ ተደርጎ የሚሰጣቸው ለነሱ ነው።
ይመረቃሉ ቤተሰቦች
ይመረቃሉ። አዎ ትልቁ እኛ እንትናችን ምረቃት። ለመመረቅ ደግሞ የሚያደርገው ጥረት ቤተሰብ እኔ ብረሳ ቤተሰቦቼ እገሌ 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 ብለው እነሱ ናቸው እንትናለ እኔ እንኳ ብረሳ ማለት
እስቲ ምርቃቱንም ትንሽ ይንገሩ ምን ምን እየተባለ እንደሚመረቅ። በጣም ደስ ይላል። እኔ ብዙ ቦታ ጉራጌ ወዳጆች አሉኝ ሲመራረቁ አይቻለሁና
መጨረሻ ላይ ኬር አለው ምርቃት ሲመረቅ አንድ ልጅ እዝጌ ያብከ
በሰላም በኬሩ ታም በኬር ገባ ከዛ ይቀጥልና ያው ምርቃቱ ሲያልክ ኬር አለ
በየማሃሉ አሜን እንደማለት ነው
ኖ ኬር ማለት መዝጊያው ነው
ኦ
መርቀ መርቀ ሲጨርስ ሶስት ጊዜ ኬር ይሁን ትላለ ኬር ለምድር ይሁን ኬር ለሰማይ ይሁን ኬር ለሀገርኛ ይሁን ያ ማለት ልክ እንዴት ነው እኔ እንደ አንድ አምቡ ነው ዘበሰማያት ነው
አሁን ሰው ሁሉ ኬር ኬር ይላል እየተቀበለና ነው አሜን ማለት የሆነ ይያልኩ ነበር
አሜን ማለት ነው ኬር ለምድር ኬር ለሰማይ ይሁን አሜን ኬር ለዝገሬ ይሁን አሜን ኬር ለምድር ይሁን አሜን ኬር ለሀገርኛ ይሁን አሜን
ወይዘሮ ከበቡሽ ይመርቁ ንርሰውም
ሌላው ደግሞ ይሄ ኬር በምድር ይውረድ ኬር በምድር ይውጣ በሰማይ ይውጣ ይላሉ አባቶቻችን ድሮ ሲመርቁ ይሄ ምርቃት ወደ ሰማይ ይውጣ ይሄ ምርቃት ወደ ምድር ይውረድ ይሄ ምርቃት በቤት ይግባ ልጆች ይባረኩ ቤተሰብ አገር ይልማ ዝናብ ይውረድ በቃ በጠቅላላ ብቻ ምርቃቱ ተበልቶ ተጠጥቶ ማሳረጊያ ሁሉ ጊዜ ምርቃት ምርቃት የጉራጌ ቤተሰብ በጣም ይወዳል በቃ ሶስት ሰው ይመርቃል ሶስተኛው ሰው አልብስ ይባላል ማለት አቃ እፈረው ይሄን ምርቃት በቃ አጥብቀው እንደማለት ነው
ጥሩ ነው መጠቅለያ ማለት ነው
አዎ
በጣም ጥሩ ነው
ሌላው ደግሞ በጣም እኔ የጉራጌን ባህል በጣም አርጌ የምወደውና የዚህም በቃ ያንን ለመሳተፍ የምፈልገው መስቀል ሲደርስ በአካባቢው የተጣላ ሰው ካለ መጀመሪያ መታረቃል በአሉን ከማክበሩ በፊት
እሺ ደመራ ያው ትላን ነበር እዚህ እንግዲህ በየአብያተ ክርስቲያናቱ ተደምሯል የተሰበሰበ እንጨት ነዶ ያው እሱ ብዙ ትርጉም አለውና እስቲ ስለ ደመራው ነገር ነው አትሰጠኝ
ደመራኛ ምጅር እንለዋለን በሶዶ ምጅር ማለት ደመራ ማለት እና ያን ደመራ የሚቃጠለው በጣም ብዙ ሰው ሆነ ነው ያካባቢ ሰዎች በግሩፕ በግሩፕ እንደ የጉርብትና የሚቀራረቡ ጎረቤቶች አንድ ላይ የሚቀራረቡ ጎረቤቶች አንድ የሚቀራረቡ ስለ በዝምድና ወይም በጓደኝነት አይደል የቤታቸው አቀማመጥ
ጎረቤታሞች
ጎረቤታሞች ማለት ነው የሚቀራረቡ እሺ እነዛ እነኚህ ሰዎች አንድ ላይ ስለሚያቃጥሉት ያንን ደመራ ደመራው 3 ቀን ሲቀረው እኔ ከአንድ ጎረቤቴ ተኮራርፌ ከሆነ እኔ ሊቀር ነው ወይም እሱ ሊቀር ነው ከኔ ጋር ደመራ ይዞ ማሳረጋይ ስለዚህ ሽማግሌዎች ሄደው እንቢ ቢል እንኳን እኛ አናቃጠለውም እንደዚህ ይቀራል ታረቅ ይባላል ይታረቃል ማለት ከፍታ አድርጎ ከዛ በኋላ የደመራ ቀን እንትን ችቦን ይዞ ይመጣል ከየቤቱ ነው ለክሶም ይመጣው
እስከ ደመራ ቦታው
እስከ ደመራ
እዛ ሲደርሱስ
እዛ ሲደርስ ሁሉም ይጠባበቃል የቀደማ አይለክሰው ሁሉም ይደርስና ሁሉም መጥቷል ሁሉም ደርሷል በሉ ያመት ያመት ያድርሰን የሚለው ብቻ አጭርን ተደርጎ ይለኮስና ከዛ በኋላ ያን እየተቃጠለ ትልቅ ነገር ነው የሚሰራው ምክንያቱም ልጆቹ ደግሞ የኛን ቶሎ ይወድቃል የኛ ቶሎ ይወድቃል ስለሚባባሉ የአካባቢ ልጆች ብዙ እንትን ነው ጭራሮ ነው ለቅመው የሚያከማቹ ለሁለት ወር
የኛ ማለት የኛ ይቆያል የኛ ቶሎ ይወድቃል የሚለው ነገር ስላልገባኝ
ማለት የፈለገው እኔ እንደገባኝ የአገር ቤት ቤቶች የተለያየ አንዱ በሁለት ሜትር ይርቃል አንዱ በስትር ይርቃል እና ደመራው ሲጀመር የኛ ሰፈር አንድ ትልቅ ደመራ ይተራል ወዲያኛው ሰፈር ደግሞ ሌላ ደመራ ይተራል ስለዚህ እነዛ ልጆች ነገ ሲገናኙ የእናንተ ቤት ደመራ ቶሎ ወደቀ ትንሽ የደመራችሁ ይባባላሉ
እንግዶችን አመሰግናለሁ በጉራጌ ማህበረሰብ አሉላ መስቀል ትልቅ በዓል ነው ለምሳሌ የተጣሉ ካሉ በግድ እንዲታረቁ በሽማግሌዎች ይያዛሉ አንዲት ሴት ባሏ ሞቶ ከሆነ ለበዓሉ ቀን የመስቀልን በግድ ስጋ ገዝተው ሄደው ያበሏታልና እንደ አይነት በዓል አለ የሰላም በዓል ነው ጥሩ በሁሉ አገር በኢትዮጵያ መለመድ ያለበት ይመስላል
ከረም ነው
ወደ ቀጣዩ ፕሮግራም እናልፋለን ሴቶችና ቤተሰብ
ሴቶችና ቤተሰብ ለምሽቱ የዩናይት ስቴትስ መንግስት ተቋም በተጠናከረ አሃዛዊ መረጃዎች መሰረት በዓለም ዙሪያ በየአመቱ ከሚከሰቱ ወይም ከሚፈጸሙ እርግዝናዎች ውስጥ ወደ 40 ከመቶ የሚሆኑት ካለቅድ የተጸነሱ ናቸው። ይህም ደግሞ የማይፈለግ እርግዝና መከላከል የሚቻልበት መንገድ እያለ ነው የሚለውን መንደርደሪያ ያደርጋል። የወለድ መቆጣጠሪያ መድኃኒት በስራ ላይ መዋል ከጀመረ ከ50 ዓመታት በላይ ተቆጥሯል። ይሁን እንጂ ዛሬም 200 ሚሊዮን ሴቶች መቆጣጠሪያውን አያገኙም። የአሜሪካ ድምፁ ኬቪን ኤኖክስ ዘግቦበታል። ግብጽ ውስጥ የአፍሪካ ስደተኞች ልጆች የሚማሩበት ትምህርት ቤትን አስመልክቶ የአሜሪካ ድምፁ ኤድዋርድ ኢራኒያን ያጠናቀረውን ዘገባ ሁለቱንም ጨምቃ ቆንጅታየ ለዛሬው ሴቶችና ቤተሰብ እንዲህ አሰናድተዋለች።
የዩናይትድ ስቴትስ መንግስት ባጠናቀረው አሃዛዊ መረጃ መሰረት በዓለም ዙሪያ በየአመቱ ከሚከሰቱ እርግዝናዎች ውስጥ ወደ 40 ከመቶ የሚሆኑት ወይ ያልተፈለጉ ናቸው ወይም ደግሞ ካለ እቅድ የተጸነሱ ናቸው። ይህ የሚሆነው ደግሞ የማይፈለግ እርግዝናን መከላከል የሚቻልበት መንገድ እያለ ነው። ይህ የእርግዝና መከላከያ ደግሞ ስራ ላይ መዋል ከጀመረ ከ50 ዓመታት በላይ አስቆጥሯል። ዩናይትድ ስቴትስ ውስጥ የወሊድ መቆጣጠሪያ ክኒን ስራ ላይ መዋል የጀመረው ሀገሪቱ ፈጣን የለውጥ እርምጃ ላይ በነበረችበት ዘመን ነው። በአንድ ጊዜ ማለት ይቻላል ቤተሰቦች የሚፈልጉትን ልጅ ቁጥር መወሰን ቻሉ። የለንደን ዩኒቨርሲቲ ኮሌጅ መምህሩ ጆን ጊልቦርድ እንዲህ ሲሉ ያስረዳሉ።
This was the very first time that there was a possibility of saying to a woman, you take this medication.
ለሴቶች ለመጀመሪያ ጊዜ ይህን መድኃኒት ውሰጂ፣ በትክክል ከወሰድሽው አታረግዥም ማለት የተቻለበት ወቅት ነበር። በእውነትም ደግሞ በዚያን ዘመን በደንብ ይሰራ ነበር፣ ምክንያቱም በመከላከያው ብዙ ሆርሞን ይጠቀሙ ነበርና። በኋላ ነው ያጥሩ እንዳልሆነ የታወቀው።
ያ የለውጥ ወቅት ታዲያ በቪየትናሙ ጦርነት ምክንያት በሀገሪቱ በተነሳው ትርምስ በተወሰነ ደረጃ መርገቡ አልቀረም። እንደገና የለንደን ዩኒቨርሲቲው ጃን ጊልቦርድ
to enable people to have sex when they didn't necessarily want a baby it was influential in the so-called swinging 60s. It was a factor in the change in society that is summarized in that way.
የወሊድ መከላከያው ክኒን ከመጣ በኋላ እንደፈለጉ ያለ ስጋት የወሲብ ግንኙነት እንዲፈጽሙ መንገድ ከፈተ። ስዊንጊንግ 60s ለሚባሉት የ1960ዎቹ የማህበራዊና ወሲባዊ ነጻነት ዓመታት ትልቅ አስተዋጽኦ አድርጓል።
ይሁንና የወሊድ መቆጣጠሪያ መድኃኒት እንደ ልብ የሚገኝና ዋጋው ርካሽ ቢሆንም በአሁኑ ጊዜ በየአመቱ 85 ሚሊዮን ያልተፈለጉ ወይም ያልታቀዱ ጽንሶች ይከሰታሉ። የተባበሩት መንግስታት ድርጅት በቅርቡ ባካሄደው ጥናት በዓለም ዙሪያ የወሊድ መከላከያ እየፈለጉ የማያገኙ ሴቶች ቁጥር ወደ 200 ሚሊዮን ይጠጋል። አፍሪካ ውስጥ የወሊድ መቆጣጠሪያ ከሚፈልጉ ሴቶች ውስጥ 60 ከመቶ አያገኙትም። ግብጽ ውስጥ የአፍሪካ ስደተኞች ልጆችን የሚያስተምሩ መምህራንና በጎ ፈቃደኞች ከበርካታ የአፍሪካ ሀገሮች የሆኑትን ስደተኛ ልጆች በትዕግስትና በርህራሄ ከትምህርት ገበታ ተቋዳሽነት እንዲያገኙ በርትተው ይጥራሉ። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን UNHCR የአብያተ ክርስቲያናት የበጎ አድራጎት ድርጅቶችና ሌሎችም መንግስታዊ ያልሆኑ ድርጅቶች በዚህ ጥረት ውስጥ ይሳተፋሉ። አፍሪካውያን ስደተኛ ተማሪዎች እንደ ማንኛውም ያለም ወጣት አድጌ ተምሬ ይሄን ሰርቼ ይሄን ፈጥሬ የሚለውን ህልምና ተስፋ ሰንቀው ነው የሚያድጉት። ግን እነሱ ፊት የሚደቀነውን ፈተና ሌሎች በሰላምና በደስታ የሚኖሩ ወጣቶች አይደለም ሊደርስባቸው ሊያስቡት እንኳን የሚችሉት አይደለም። ክሪስ ሬፕኬ አፍሪካን ሆፕ ስኩል የአፍሪካ ተስፋ ትምህርት ቤት የሚባል ካይሮ ማአዲ ቀበሌ የሚገኝ ትምህርት ቤት ያስተምራሉ። እኔ የማስተምራቸው አፍሪካውያን ተማሪዎች አንዳንዶቹ ሁለቱም ወላጆቻቸው ሞተውባቸዋል፣ አንዳንዶቹ እናት ወይ አባታቸውን አጥተዋል፣ ከዘመድ ጋር የሚኖሩ ናቸው ግማሾቹ ይላሉ ክሪስ ራፕካይ።
But a good portion of them would not have a mother and a father.
እናትና አባት የሌላቸው ብዙዎች አሉ። አንዳንዶቹ እናቶቻቸው አሉ፣ አንዳንዶቹ አባቶቻቸው። ከአክስት ወይም ከአጎት ጋር የሚኖሩ ወይም ደግሞ አክስቴ አጎቴ ከሚሏቸው የማህበረሰባቸው አባላት ጋር የሚኖሩም አሉ።
በትውልድ አገሩ በቤተሰቦቹ ላይ በደረሰ አሰቃቂ ሁኔታ ክፉኛ የስነ ልቡና ጉዳት ያገኘውና መናገር ተስኖት የነበረ ትንሽ ልጅ መነጋገር የጀመረው የስነ ልቡና ባለሙያዎች በአገር ቤት የደረሰበትን ነገር በስዕል እንዲያሳያቸው ካግባቡት በኋላ መሆኑን መምህር ረብከ ያስታውሳሉ።
ሲድሮ ትኖሩበት የነበረው መንደር ሳልልኝ ትለዋለች። ከዛ የመንደሩን የአባቱን የእናቱንና የእህቱን ወንድሞቹን ስዕል ሳለ። የሳለው ታዲያ ሙሉ ሰው ሳይሆን የተቆራረጡ ሰዎችን ነው አባት የታሉ ስትለው ስዕሉ ላይ መሬት ላይ ያለውን ቁርጥራጭ አሳያት።
ዣን ፒም በአፍሪካን ሆፕ ትምህርት ቤት መምህር ናቸው። እንደ ክሪስ ራብከ እንደ አውሮፓውያን አቆጣጠር በ2003 ዓመተ ምህረት በዚህ ትምህርት ቤት ማስተማር ሲጀምሩ እሳቸውና ሌሎቹ ባልደረቦቻቸው ካይሮ ከተማ በየድልድዩና በየመናፈሻው አፍሪካውያን ስደተኛ ልጆችን ፍለጋ ይወጡ እንደነበረ ያስታውሳሉ። ወደ ትምህርት ቤታችን እነዚህ ልጆች እንዲመጡ በዘዴ እናግባባ ነበር ይላሉ ዣምፔም።
Where the school here is free. So we can put you there and we talk.
ትምህርት ቤት አለን ገብታችሁ ትማራላችሁ በነፃ ነው የምትማሩት ምግብ ይሰጣችኋል እንላችኋለን። ምግብ መኖሩን ሲሰሙ ይመጣሉ።
አፍሪካውያኑ ስደተኞች ቤተሰቦች ብዙውን ጊዜ ምግብ ይቸግራቸዋል። ታዲያ ካይሮ በሚገኝ አንግሊካዊ ቤተክርስቲያን የሚካሄድ ሬፊጂ ኢጅፕት የተባለ መንግስታዊ ያልሆነ አንድ ድርጅት ስኳር፣ ዱቄት፣ ዘይት የመሳሰለውን እንዲሁም የነጻ ሕክምና ይሰጣቸዋል።
And we do know that the students love to come here because they know it's a safe place.
ልጆቹ ትምህርት ቤት መምጣት ደስ እንደሚላቸው እናውቃለን። ደህንነታቸው የሚጠበቅበት ፍቅር የሚያገኙበት ቦታ መሆኑን ያውቃሉና የሚወዷቸውና የሚንከባከቧቸው ወደፊትም ለህይወታቸው ትክክለኛ ውሳኔ የሚወስዱ ወጣቶች ሆኖ እንዲያድጉ ተክተው እንደሚያስተምሯቸው ይገነዘባሉ።
ትምህርት ቤቱ የመማሪያ ክፍሎቹ የተጣበቡ በመሆናቸው ትምህርቱ የሚሰጠው በሁለት ፈረቃ ነው። መምህራኑም ልጆቹን በትምህርት ለመርዳት በደስታ ነው የሚተጉት።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። በ19 እና በ25 ሜትር ባንድ ነው የምትከታተሉን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሞኑን ኒውዮርክ ሄደው በነበረ ጊዜ ከተወሰኑ የአፍሪካ መሪዎች ጋር ተገናኝተው ነበር። ራሳቸውን የመቻልና አፍሪካም ዩናይትድ ስቴትስም ውስጥ ሥራዎችን ለመፍጠር የሚያስችሉ ዕድሎችን ለማጠናከር ቁርጠኝነት ላላቸው ሀገሮች የምጣኔ ሀብት አጋርነታችንን መቀጠል እንሻለን ብለዋል ፕሬዚደንቱ ለአፍሪካውያኑ መሪዎች። አፍሪካ ግዙፍ የንግድ አቅምና ሰፊ የገበያ ዕድሎች ያሏት አህጉር መሆኗን የሚጠቁመው የዕለቱ ርዕሰ አንቀጽ በዓለም እጅግ በተፋጠነ ሁኔታ በማደግ ላይ ካሉ ሀገሮች ውስጥ 10ሩ የሚገኙት አፍሪካ ውስጥ መሆኑን ይናገራል። ግብርናን፣ ኢነርጂን፣ ማመላለሻን፣ ጤና ጥበቃን፣ ጉዞና ቱሪዝምን ጨምሮ በተለያዩ ኢንዱስትሪዎች ውስጥ እየሰፋ ያለው የአሜሪካ ንግድና መዋዕለ ንዋይ በመላ አህጉሩ ውስጥ ሕይወትን ያሻሽላል ብለዋል ፕሬዚደንት ትራምፕ። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሚተዳደረው ሚሌኒየም ቻሌንጅ ኮርፖሬሽን አስደናቂ የምጣኔ ሀብት ለውጦችን ባደረገችው ኮት ዲቯር ውስጥ በሚሊዮኖች ዶላሮች የሚቆጠር ገንዘብ ለማፍሰስ እያሰበ መሆኑን ርዕሰ አንቀጹ ጠቁሞ ፕሬዚደንት ትራምፕ ሳሶልን የመሳሰሉ አፍሪካውያን ኩባንያዎችም ዩናይትድ ስቴትስ ውስጥ ነዋይ ያፈሳሉ ብለን ተስፋ እናደርጋለን ማለታቸውን አስታውሷል። ሳሶል ሉዊዚያና ግዛት ውስጥ ብዙ አዳዲስ ሥራዎችን የሚያስገኝ የ9 ቢሊዮን ዶላር ፔትሮኬሚካል ተቋም እየገነባ መሆኑንም አስታውቋል። ዩናይትድ ስቴትስ ከአፍሪካ መንግስታት ጋር ቁልፍ በሆኑ የጤና መርሃ ግብሮች ላይ አጋርነቷን እንደምትቀጥልም አመልክቷል ርዕሰ አንቀጹ። አፍሪካ ውስጥ ያሉ ግጭቶችን አስመልክቶ ሁከትን ለማስወገድ፣ ሽብር ፈጠራን ለመቀልበስና ለሰብአዊ ቀውሶች ምላሽ ለመስጠት በሚካሄዱ ሥራዎች ውስጥ ዩናይትድ ስቴትስ ከሀገሮችና የአፍሪካ ኅብረትን ከመሳሰሉ ድርጅቶች ጋር እንደምትተባበርም ርዕሰ አንቀጹ ገልጿል። አይሲስን፣ አልሻባብን፣ ቦኮ ሐራምንና አልቃይዳን የመሳሰሉ የሽብር ቡድኖች በብዙ የአፍሪካ ሀገሮች ላይ ስጋትን ደቅነዋል ያለው ርዕሰ አንቀጽ ፕሬዚደንት ትራምፕ የሽብርተኞችን መጠጊያና መሸሸጊያዎች ለማጥፋት ገንዘብ እንዳይደርሳቸው ለማድረግና የከሰረ አስተሳሰባቸውን ድጋፍ ለማሳጣት ከሀገሮች ጋር በመስራቷ ዩናይትድ ስቴትስ ትኮራለች ማለታቸውን ጠቁመዋል። ዩናይትድ ስቴትስ ደቡብ ሱዳንና ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የሚሊዮኖችን ሕይወቶች አደጋ ላይ የጣሉትን ሁከቶች እየተከታተለች መሆኗን ያነሳው ርዕሰ አንቀጽ ይህንን አደጋ የማቆም ተጨባጭ ውጤት አፍሪካ መር የሆነ የሰላም ሂደትን እንደሚጠይቅ ፕሬዚደንት ትራምፕ ማሳሰባቸውን እንዲሁም የግጭቶች ማስወገጃና መቆጣጠሪያ መንገዶችን ለመምከር በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ወደ አፍሪካ እንደሚጓዙ አመልክቷል። ነጻ በራሳቸው የቆሙና ዲሞክራሲያዊ መንግስታት የአፍሪካን ጀምሮ ለሰው ልጅ ደስታና ለስኬት እጅግ አስፈላጊ ተሽከርካሪዎች ናቸው ሲሉ ፕሬዚደንት ትራምፕ ባስተላለፉት መልእክት ርዕሰ አንቀጹ ሐተታውን ቋጭቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ ጣቢያ የዛሬ ፕሮግራሙን እዚህ ላይ ያበቃ።
ያስተናገድናችሁ አሉላ ከበደና
አዲሱ አበበ።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።